የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡ ህዳር 19 ቀን 2011 ዓ.ም ፕሮግራማችን ጀመረ።
በሶማሌ ክልል ጅጅጋ ወህኒ ውስጥ አስተቃቂ ወንጀል ከተፈጸመባቸው መካከል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደሚገኙበት ተገለጠ።
The president informs me that there are people implicated in what happened here who are living in the United States. I've given them
a list of the ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዝዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ።
በእለቱ አብይ ዘገባ ይዘረዘራል።
የኦሮሞ ዲሞክራሲያዊ ግንባርና የኦሮሞ ዲሞክራሲያዊ ፓርቲ የውህደት ስምምነት ተነጋገሩ።
ድርጅቶች የተዋደን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት የትግል እድገትም ይሄንኑ የሚፈልግ መሆኑን በመገንዘብ ሁለቱ ድርጅቶችን በጋራ ሆነው ተዋደው እንዲሰሩ ወስነናል።
የኦሮሚያ ፕሬዝዳንት አቶ ለማ መገርሳ ናቸው። መጽሔት ዘገባ ያክልበታል።
ሰላም ጤና ይስጥልን አድማጮቻችን፣ እንዴት አመሻችሁ?
የምናስተናግዳችሁን አዲስ አበባና
እኔም ሰለሞን ክፍሌ ነን። እስከ 4 ሰዓት አብረናችሁ እናመሻለን።
ፕሮግራሙን ንጉሱ ታምሬ እየመራ ነው። አንዲሳችን ቻርልስተን ነው። መልካም ምሽት። አሁን ወደ ዜናው አልፋለሁ። ቀደም ሲል እንደገለጽ ነው በሶማሌ ክልል ጅጅጋ ከተማ በሚገኘው ወህኒ ቤት ውስጥ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደሚካፈሉበት የክልሉ ፕሬዝዳንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎችን ሕግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። መጽሔት ወደኋላ ላይ ዘገባ ያክልበታል።
በአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የሚመራ ከፍተኛ የልዑካን ቡድን የፊታችን ቅዳሜ እዚህ ዋሽንግተን ዲሲ እንደሚገባ ተገለጸ። ይህን የገለጸው በተለያዩ የአሜሪካ ግዛቶች የሚካሄዱ ህዝባዊ ውይይቶችን የሚያስተባብረው ኮሚቴ ትላንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ በሰጠው ጋዜጣዊ መግለጫ ነው። አዲሱ አበበ ጋዜጣዊ መግለጫውን ተከታትሏል።
አራት አባላት የሚገኙበት አስተባባሪ ኮሚቴው ትላንት ለጊዜው የቀረቡት አራት ነበሩ። በሰጠው መግለጫ የሉካም ቡርኑን የፕሮግራም ዝርዝር ውይይቶቹ መቼ መቼ እንደሚካሄዱና ቡርኑ በየትኞቹ የአሜሪካ ግዛቶች እንደሚዘዋወር ተገልጧል። የአቀባበሉ ስነ ስርዓትም እሁድ ሆኖ የመጀመሪያው ውይይት በእለቱ ከቀኑ 7 ሰዓት ተኩል አሌክዛንድሪያ በሚገኘው ሂልተን ሆቴል አዳራሽ የሚከናወን ሲሆን በሌሎቹ ቡድኑ በሚጓዝባቸው ስቴቶችም ተመሳሳይ ውይይቶች የሚካሄዱ እንደሆነ ነው የአስተባባሪው ኮሚቴ ሰብሳቢ ብርጌዲየር ጀነራል መላኩ ሽፈራ የተናገሩት። በዋሽንግተንም ሆነ በሌሎቹ አካባቢዎች የሚካሄደው ውይይት ዓላማና አስፈላጊነት ምንድን ነው? የኮሚቴው ሰብሳቢ ብርጌዲየር ጀነራል መላኩ
አማራና በአማራ ክልል ጉዳይ ያገባኛል የሚሉ ሁሉም ኢትዮጵያውያንና ትውልደ ኢትዮጵያውያንን ጭምር የሚያካትት ነው። የመርሃ ግብሩ መሪ ቃል የአማራ ህልውና ለኢትዮጵያ ልዕልና የሚል ነው። በተለይ ባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሜሪካ በጉብኝት በመጡበት ወቅት የይቅርታ መንፈስ ወደ አንድነት ለማምጣት የተደረገው ውይይት በአውሮፓም ግንቡን አፍርሶ ድልድዩ መገንባት በሚለው ሀገርን ለመገንባት ታሳቢ ያደረገና ይህን የሚያጠናክር ነው የሚሆነው።
የልዑካን ቡድኑ ዋሽንግተን ዲሲ አካባቢን ጨምሮ በአምስት የአሜሪካ ክፍለ ግዛቶች እንደሚዘዋወር በትናንቱ መግለጫ ተጠቅሷል። እነዚህም እሁድ በዋሽንግተን ዲሲ አካባቢ ቨርጂኒያ፣ ከዚያም ዳላስ ቴክሳስ፣ ሲያትል ዋሽንግተን፣ አትላንታ ጆርጂያ እና ሎስ አንጀለስ ካሊፎርኒያ ናቸው። በትናንቱ ጋዜጣዊ መግለጫ የሉካም ቡድኑ የመዋያ አጀንዳዎችም ተዘርዝረዋል።
አንደኛ በክልሉና በሀገሪቱ የተፈጠረው የለውጥ እንቅስቃሴ በምን ደረጃ ላይ እየቀጠለ እንዳለ፣ ሁለተኛው በክልሉ የኢንቨስትመንት የቱሪዝም እንዲሁም የኢኮኖሚ ልማት እና በህዝቡ የሚነሱ ጥያቄዎች ዙሪያ በዚህ በሰሜን አሜሪካ ከሚገኘው የዲያስፖራ አባላት ጋር ሰፊ ምክክርና ውይይት በማካሄድ የተሻለ ግንዛቤ ለመፍጠርና አብሮ ለመስራት መነሻ ያደረገ ነው።
በዚሁ ጋዜጣዊ መግለጫ ላይ ከተገኙት የአብይ ኮሚቴ አስተባባሪዎች አንዱ በኢትዮጵያ ኤምባሲ ካውንስለር ሚኒስትር አቶ ደመቀ ዘመነ ነበሩና ከክልሉ ፕሬዝዳንት አቶ ደጉ አንዳርጋቸው ሌላ በቡድኑ ውስጥ የተካተቱ ባለስልጣናት ዝርዝር ይታወቃል ተብሎ ለቀረበ ጥያቄ እንዲህ ብለዋል።
ዝርዝሩ ካምፕን አባላት ደግሞ እንደደረሰ የምናሳውቅ መሆኑን ለጊዜው የምናቀው በኮራቶ ደጉ አንዳርጋቸው ሰብሳቢነት ሌሎች የክልሉ ከፍተኛ አመራሮች በካምፕን አባላት ናቸው እንደነበሩ።
በዚህ ከታቀደው ጊዜ አንድ ሰዓት ዘግይቶ በተካሄደ ጋዜጣዊ ጉባኤ እነዚህ ቡድኑ የሚካሄድባቸው ስቴቶች የተመረጡት ስቴቶች በምን በምን መስፈርት እንደተመረጡ፣ ጉዞ ከጠቅላይ ሚኒስትር አብይ አህመድ በምን ይለያል፣ ምናልባት እነዚህ የሉካም ቡድን ለሚዲያ ክፍት ናቸው ወይንስ ምን የተያዘ ፕሮግራም አለ የሚሉ ጥያቄዎች ቀርበው መልስ ተሰጥቶባቸዋል።
ከአራት መቶ በላይ የሚሆኑ የመን ውስጥ ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ ወደ አገራቸው እንዲመለሱ ይደረጋል ተባለ። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ኢትዮጵያውያኑን ወደ አገራቸው መመለሱን እንዲቀጥል ይሁንታ ያገኘው በሶስት ዓመታት ውስጥ ለመጀመሪያ ጊዜ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ሊዛ ሽላይን ከጄኔቫ የላከችውን ዘገባ አዳነች ፍስሐዬ ታቀርባለች።
የመጀመሪያው የኢትዮጵያውያን ፍልሰተኞች ቡድን ኢትዮጵያ የገባው ባለፈው ሰኞ ነው። በፈቃደኝነት ወደ ሀገር የመመለሱ እቅድ በመጪው ሐሙስ በሚያበቃበት ወቅት የተባበሩት መንግስታት ድርጅት የፍልሰት አገልግሎት 418 ፍልሰተኞች ከየመን ወደ ኢትዮጵያ በአይሮፕላን ያጓጉዛል። ከተሳፋሪዎቹ ከአንድ አራተኛ በላይ ልጆች ናቸው። የዓለም አቀፍ የፍልሰት ድርጅት ፍልሰተኞቹን የመመለስ ተግባር ያቆመው ሳውዲ አረቢያ ከሶስት ዓመታት በፊት መጋቢት ወር ላይ የመን ያለውን መንግስት በመደገፍ በሁቲ አማጽያን ላይ የአየር ድብደባ በጀመረችበት ወቅት ነው። ኢትዮጵያውያን ፍልሰተኞችን የመመለሱ ተግባር ሊቀጥል የቻለው በሳውዲ አረቢያ የሚመራው ጥምረትና የኢትዮጵያ መንግስት አይሮፕላን ማረፊያዎቻቸውን እንዲጠቀም ስለፈቀዱ መሆኑን የፍልሰቱ ድርጅት ገልጿል። ዓለም አቀፍ የፍልሰት ድርጅት በፍላጎታቸው የሚመለሱትን ፍልሰተኞች በባህር ሲያጓጉዝ ቆይቷል። ይሁንና ፍልሰተኞቹን በአይሮፕላን ማጓጓዙ የተሻለና አስተማማኝ ነው ሲሉ የፍልሰቱ ድርጅት ቃል አቀባይ ጆኤል ሚልማን ገልጸዋል።
In 2018, IOM's VHR program was able to assist 668 migrants to return.
ዓለም አቀፍ የፍልሰት ድርጅት በያዝነው ዓመት 668 ፍልሰተኞችን በአድን ባህረ ሰላጤ በኩል በመርከቦች ወደ ኢትዮጵያ እንዲመለሱ ረድቷል። ይሁንና በባህሩ የሚከሰተው ያልተረጋጋ የአየር ሁኔታ እንዲሁም በአልሁዳይዳ ወደቦችና አካባቢያቸው ውጊያ መባባስ ምክንያት የማጓጓዝ ጥረት ከባድ ተግዳሮት ገጠመው።
የመን ውስጥ ግጭት ቢኖርም በደህንነትና በተሻለ ኑሮ ፍለጋ ምክንያት የአፍሪካ ቀንድ ፍልሰተኞች ወደ የመን ማቅናታቸው አልቀረም። ወደ ፋርስ ባህረ ሰላጤ ሀገሮች ሄደው ስራ የማግኘት ተስፋ የነበራቸው ፍልሰተኞች የመን ሲገቡ ታዲያ ድንበሮቹ ተዘግተው ስለቆዩአቸው በብዙ ሺህ የሚቆጠሩት የመን ውስጥ በአስከፊ ሁኔታ ለመኖር ተገደዋል። ወደ የመን ከሚጓዙት ፍልሰተኞች መካከል ሶማሌዎችና ኤርትራውያን ቢኖሩባቸውም አብዛኞቹ ኢትዮጵያውያን መሆናቸው ታውቋል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በሳውዲ አረቢያው ጋዜጠኛ በጃማል ሐሾጊ መገደል አሁንም ድረስ እንዴቱ ያልበረደላቸው አብዛኞቹ የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባላት ዛሬ በምክር ቤት ውስጥ ከውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ እና ከመከላከያ ሚኒስትሩ ጂም ማቲስ ማብራሪያ ተሰጥቷቸዋል። ዩናይትድ ስቴትስ የሐሾጊ ገዳዮች ማንነት ታውቆ ለፍርድ እንዲቀርቡ ጥረት እያደረገች ቢሆንም ሳውዲ አረቢያም በመካከለኛው ምስራቅ ሰላምና መረጋጋት እንዲፈጠር የምትጫወተው ጠቃሚ ሚና ቸል ሊባል አይገባም ሲሉ መከላከያ ሚኒስትሩ ጂም ማቲስ አስረድተዋል። ከሳውዲ ተሰዶ በዩናይትድ ስቴትስ ሲኖር የነበረው ሐሾጊ ባለፈው ወር የተገደለው በሳውዲ የቱርክ ቆንስላ ጽህፈት ቤት ውስጥ መሆኑ ይታወሳል። በስብሰባው ላይ የሲአይኤ ዳይሬክተሯ ጂና ሃስፔል ባለመገኘታቸው በሁለቱም ፓርቲዎች ሕግ አርቃቂዎች ተወግዘዋል። የደህንነት መስሪያ ቤቱ ተወካይ ተገኝተው ፕሬዚደንት ትራምፕ ከሳውዲው አልጋውራሽ መሐመድ ቢን ሳልማን የሰሙትን ለምክር ቤቱ እንዲያስረዱ ፈልጋለሁ ሲሉ የደቡብ ካሮላይናው ሪፐብሊካን ሴናተር ሊንሲ ግራም ለጋዜጠኞች ተናግረዋል። የዴላዌሩ ዴሞክራት ሴናተር ክሪስ ኩንስ በበኩላቸው የሲአይኤ ዳይሬክተር ጂና ሃስፔል ማብራሪያ የሚሰጡን ምናልባት ሁለቱ አስቀድመው ከድምዳሜ ለረሱበትን ጉዳይ እንዳይነግሩን ሊሆን ይችላል ሲሉ ቅሬታቸውን አሰምተዋል። እስካሁን በተከታታይ የወጡ ዘገባዎች የሳውዲው አልጋውራሽ ሳልማን የሃሾጊን ግድያ ሳያዙ እንዳልቀረ ሲአይኤ ገምግሟል።
በመጨረሻም ፕሬዚዳንት ዶናልድ ትራምፕ ልዩ መርማሪውን ሮበርት ሙለርን እንዲያብራሩ ረቂቅ ሕግ ቢቀርብ ምናልባት ሊያግዱት እንደሚችሉ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የሪፐብሊካኑ ፓርቲ መሪ ሚች ማኮኔል አስታወቁ። ማኮኔል ትራምፕ ለጋዜጠኞች ሲናገሩ በረቂቅ ሕጉ ላይ ድምጽ እንዲሰጥ በሁሉም ፓርቲዎች በዲሞክራቶችና በሪፐብሊካኑ የተያዙ ጥረቶች ችግር ፈጣሪዎች እንጂ መፍትሄ አያመጡም ብለዋል። ፕሬዚዳንቱ ሮበርት ሙለርን አያባረሩም። የያዝነውን የአውሮፓውያን ዓመት በዚህ ጉዳይ ላይ ድምጽ ሳንሰጥ ብዙ ሌሎች ስራዎችን ማጠናቀቅ አለብን ሲሉም ተናግረዋል። ፕሬዚዳንት ትራምፕ ግን በልዩ መርማሪው ላይ የከፈቱትን የማጥቃት ዘመቻ ቀጥለዋል፣ ሐሰት በመንዛት ላይ ተጠምደዋል ሲሉም ከሰዋቸዋል። ዜናው አበቃ። The
Voice of America. በዜና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት እንመኛለን። አስተናጋጆቻችሁ አዲሱ አበበና
ሰለሞን ክፍሌ ነን።
አሁን የዕለቱ አብይ ርዕስ
በሶማሌ ክልል ጅግጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝደንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎቹን በሕግ ፊት ለማቆም የሚቻላቸውን ሁሉ እንደሚያደርጉ ቃል ገብተዋል። መለስካቸው አማሃ ዝርዝሩ አለው።
በጅግጅጋ ከተማ ሰሜን ምስራቅ አቅጣጫ ዛሬ የከተማው ዳርቻ ሊባል በሚችል ክፍል አንድ ወህኒ ቤት ይገኛል። ጀል ኦገዴን ተብሎ ይጠራል። ይህ ወህኒ ቤት በጣም ሰፊ ነው አይባልም። እንዲያውም የተሰራው ከ400 ሰዎች በላይ እንዳይታሰሩ ነበር እንደታቀደው ቢሆን ኖሮ። በኢትዮጵያ የአሜሪካው አምባሳደር ማይክል ሬይነር ትናንት ይህንን ወህኒ ቤት ሲጎበኙ በአስጎበኞቹ እንደተነገረው ከሆነ ላለፉት አያሌ ዓመታት በዚህ ስፍራ በየትኛውም ጊዜ ቢሆን በሺዎች የሚቆጠሩ ዜጎች ፍዳቸውን ሲያዩበት ቆይተዋል። ለሁለት ሰዎች በማትበቃ ትንሽ ክፍል ውስጥ ከ10 የማያንሱ ሰዎች እንዲታጨቁበት ይደረግ ነበር ለቀናትና ለወራት። ባጭሩ ይህንና የመሳሰሉ ከዚህም የከፉ ወንጀሎች በዚህ ወህኒ ቤት ሲፈጸሙ ቆይተዋል። አምባሳደሩ ከክልሉ ፕሬዝዳንት ጋር በመሆን ከጎበኙ በኋላ የክልሉ ፕሬዝዳንት ሙስጠፋ መሐመድ የጉብኝቱን ዓላማና ሌሎችንም ዝርዝሮች ለጋዜጠኞች ይፋ አድርገዋል።
ይሄ ወንጀል በፈጸሙ ሰዎች ላይ ክትትል ለማድረግና ይሄ የሰው ልጅ መብት ዩኒቨርሳል ስለሆነ የትም ቢሄዱ እንደማያወጣቸው ስለዚህ የአሜሪካዊ ዜግነት የነበራቸውና ይህን ወንጀል ተካፋይ የነበሩ ሶማሌ ተወላጆች አሁን ወደ ቱርክ ሀገር፣ ወደ አሜሪካ፣ ወደ ስዊድን፣ ወደ ተለያዩ ሶማሊያ ክፍሎች፣ ወደ ኬንያ የሸሹ ይህን ወንጀል ቀጥታ ተሳታፊ የነበሩ ሰዎች አሉና በእነሱ ላይ ክትትል አድርገን ለህግ የሚቀርበት ሁኔታ ለማድረግና ለወደፊቱ አስተማሪ እንዲሆን የትም ቦታ የሚደረግ የሰብአዊ መብት ጥሰት ጊዜ ይውሰድ እንጂ እንደሚያስከስስ እንደሚያስይዝ ለህዝቡ መልእክት ለማስተላለፍ ነው የፈለግነው። የዛሬው ጉብኝት ዓላማም አምባሳደሩ በአይኑ ለረጅም ጊዜ ከሰብአዊ መብት ኮሚሽንም ከእኛ ሲሰባ የነበሩትን የሰብአዊ መብት ጥሰቶች በአይኑ እንዲያይ ነው።
አምባሳደር ማይክል ሬይነር በበኩላቸው በዚህ ስፍራ ለተፈጸሙ ወንጀሎች የሚጠረጠሩ ሁሉ በፍትህ አደባባይ መቅረብና መጠየቅ አለባቸው ብለዋል። ህግን መሰረት ባደረገ ግልጽ በሆነና ደንብን በተከተለ አኳኋን ለድርጊታቸው መጠየቅ አለባቸው።
The president informs me that there are people implicated in what happened here who are living in the United States.
እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለርሳቸውም ሆነ ለኢትዮጵያ መንግስት ባለስልጣናት ገልጫለሁ። በዚህ ስፍራ ሲፈጸም የነበረውን ስቃይና መከራ ተቀብለውና ያንንም አልፈው ዛሬ የደረሰባቸውን ሁሉ ላካፈሉን እጅግ ለጋስ መንፈስ ላላቸውና ብርታትና ጽናታቸውን ላሳዩን ሰዎች ያለኝን ልባዊ ምስጋናም ለመግለጽ እወዳለሁ። ይህን ተሞክሮ ያለነሱ ለጋስ መንፈስ ልንረዳው እጅግ አዳጋች በሆነብን ነበር። ከዚህ ስፍራ የተፈጸመውን በደል ቀደም ሲል በቃልና በንባብ ከተረዳሁት በተሻለ በተለየ ጥልቅና ሰባዊ ዘቱ ልረዳው ችያለሁ። ቀደም ብዬ እንደገለጽኩት ይህ ድርጊት በከንቱ እንዳይረሳ ብቻ ሳይሆን እዚህ በተፈጸሙ አሰቃቂ ድርጊቶች የተጠረጠሩ ለፈጸሙት በደል በሕግ መሰረት ተጠያቂ እንዲሆኑ ያለኝን ፍጹም ቁርጠኝነት ለመግለጽ ወዳለሁ።
ጄሮ ኦጋዴን ዛሬ አንድም እስረኛ አይገኝበትም። አካባቢውም ጭር ያለ ነው። ጄል ኦጋዴን የተለያዩ ክፍሎች የማሰቃያ ስፍራዎችና ዘዴዎች የተዘረጉበት እስር ቤት ነው። በሰቆ መትረክ የተሰራ ዋሻ ከመግቢያና መውጫ ጉድጓዶች ጋር የተሰራለት ማሰቃያ አለ። አንዳችም መንቀሳቀሻ የማይታይባቸው በእስረኞች አልጋዎች የተሞሉ ትልልቅ ክፍሎችም ይታያሉ። ሌሎች አስገራሚ ክፍሎችም ለምሳሌ ሴቶች ታሳሪዎቻቸው ለግዳጅ ወሲብ መፈጸሚያ የተሰናዳው ስፍራ ምናልባትም ወንጀሉን ለሚፈጽሙ በሚያስረስት መልክ የተሰራ ይመስላል። ሌላው ያስገረመኝ ለሕክምና አገልግሎት የተሰራው ክፍል ነው። ማንን ለማዳን የታለመ ነው የሚል ጥያቄ ነበረ በአእምሮዬ የቀሰቀሰው።
ይህ ጄል ኦጋዴን ነው። እንዳያችሁት በጣም አሰቃቂ የሆኑ የሰው ሀብት ጥሰቶች የተፈጸሙበት ጄል፣ ምናልባትም በሀገራችን ብቻ ሳይሆን በአፍሪካ ደረጃ እንዲህ አይነት ስቃይ በሰው ልጅ ላይ ደርሷል ተብሎ የማይታመንበት ሁኔታ የለም ብለን ነው የምናምነው እኛ። እዚህ የተፈጠረው ነገር በጣም አሰቃቂ ነበር። ሴቶች መድፈር፣ ሰገራ ወንዶች ላይ መድፋት፣ ሰውን ለነብርና ለጅብ መስጠት፣ ሴቶቹን ራቁታቸውን አውጥቶ መግረፍ፣ በብርድ እና በፀሐይ ሺዎች የሚቆጠሩ ሰዎች ተቀምጠው ዝናብ እንዲበደባቸው፣ ረሃብ በቸነፈር እንዲሞቱ እንዲሰቃዩ ማድረግ ሁኔታ እዚህ የተካሄደው እና በቀድሞ የክልሉ አመራርና ሀረር በነበሩ ጥቂት የመከላከያ ጀኔራሎች አይዞባይነት የተፈጸመ ወንጀል ነው።
አምባሳደር ማይክል ራይነር በጉብኝታቸው መደምደሚያ ላይ የሰጡት አስተያየትም ያዩት የማሰቃያ ስፍራና የሰሟቸው የስቃይ ታሪኮች ዛሬ እየተፈጸመ ካለው ድርጊት አኳያ ያሳደረባቸውን ተስፋና መጪው ጊዜም መልካም እንደሚሆን ነበረ።
You know, in reflecting on what I've seen here this morning, it just reinforces for me my own appreciation for the importance of the current moment.
ዛሬ ከዚህ ስፍራ ያየሁትን ሳሰላስል በኢትዮጵያ ዛሬ የሚስተዋለውን እውነታ በይበልጥ የሚያጠናክርልኝ ሆኖ አግኝቼዋለሁ። የኢትዮጵያ መንግስትና የሶማሌ ክልል መንግስት የሚመሩት የሕግ የበላይነትንና የሰብአዊ መብቶችን በሚያከብሩ መሪዎች መሆኑን ነው። ይህ ለመላው ኢትዮጵያና ለሶማሌም ክልል ታላቅ የሆነ የለውጥና እጅግም የተለየ ወቅት ነው። ዩናይትድ ስቴትስ ይህን አካሄድ ለመደገፍ በተሻለ ሁሉ ትጥራለች። የኢትዮጵያ ሕዝብም ይህን የለውጥ ጅማሮና መሪዎችን እንደሚደግፍ አምናለሁ። ይህ አመራር ዛሬ እዚህ ያየነውንና የሰማነውን የወደፊቷ ኢትዮጵያ ቀጣይ ገጽታ እንዳይሆን በማያጠራጥር ሁኔታ ተግቶ እየሰራ ነውና።
በሶማሌ ክልል እስረኞች ካናብስ ከጅብና ከነብሮች ጋር ይታሰሩ እንደነበረ የሰማነው መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ነበረ። ከዚህ የከፋ ስቃይ በዚች አገር ይፈጸም ይሆን ማን ያውቃል? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የምሽቱን አብይ ርዕስ ነበር ያሰማን። ቀደም ሲል ከኦሮሚያው ፕሬዝዳንት ኦቦ ለማ መገርሳ ድምጽ ቀንጨብ አድርገን እንዳሰማነው የኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራሲያዊ ፓርቲ አብረው ለመስራት የውህደት ስምምነት ተፈራርመዋል። በስምምነቱ ላይ የሁለቱም ድርጅቶች አመራር የተገኙ ሲሆን ውህደቱን በአገሪቱ አብሮ የመስራት ባህልን የሚያዳብርና ታሪካዊ ብለውታል። ሙክታር ጀማል ነው የላከልን ዘገባውን።
ዛሬ በኦሮሚያ ዲሞክራሲያዊ ግንባርና በኦሮሞ ዲሞክራሲያዊ ፓርቲ መካከል በኦሮሚያ ፕሬዝዳንት ጽህፈት ቤት የተደረገው የውህደት ስምምነት የህዝብ ትግልን በተበታተነ መንገድ ከመምራት ይልቅ ተመሳሳይ አስተሳሰብ ያላቸው ድርጅቶች ተቀራርበው ተባብረው የመስራት ባህልን እንዲያዳብሩ መሰረት የሚጥል መሆኑ ተነግሮለታል። ይህ ጊዜ በኢትዮጵያ የፖለቲካ ታሪክ እጅግ አስፈላጊ መሆኑን የገለጹት የኦሮሚያ ፕሬዝዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ሁለቱም ድርጅቶች ያላቸውን ትኩስ የወጣት ኃይልና ልምድ አጣምረን በመንቀሳቀስ ለተሻለ ሥራ እንደሚተጉ ገልጸዋል። አቶ ለማ በመቀጠልም የተጀመረውን የልማት፣ የዲሞክራሲ፣ የሰላም ጉዞ ለማጠናከር አንድ ሆነው ለመስራት ይህ ቀን በዳግም ለህዝብ ቃል የምንገባበት ነው በማለት ነው የገለጹት።
በዛሬው እለት ወደዚህ ውህደት ስንመጣ አንደኛ በአሁኑ ጊዜ የኦሮሞ ህዝብ ፍላጎትና መላው ያገራችን ህዝብ ፍላጎት በተለያየ መንገድ ከምንከፋፈል ከተለያየተን ከምንታገል እየተዋሃድን አንድ እየሆንን በተለይም ሐሳባችንና ዓላማችን የተቀራረብን ድርጅቶች እየተዋሃድን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት የትግል እድገትም ይሄንን የሚፈልግ መሆኑን በመገንዘብ ሁለቱ ድርጅቶቻችን በጋራ ሆነ ተዋህደው እንዲሰሩ ወስነናል። ይሄ እንግዲህ በኦሮሞ ህዝብ ትግል ውስጥም ይሁን አጠቃላይ በአገራችን አሁን ለምናካሄደው የዲሞክራሲ ስርዓት ግንባታ ትልቅ ትርጉም ያለው ለሌሎችም ጥሩ አርአያ ሊሆን የሚችል ጅምር ነው ብለን ነው የምናስበው።
በኢትዮጵያ ታሪክ ውስጥ ከዚህ ቀደም ዲሞክራሲን ለመገንባት ታስቦ ብዙ ጊዜ ሳይሳካ ቀርቷል ያሉት የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ ከዚህ ቀደም ለውጣ ወረዶቹ ትልቅ ምክንያት የነበረው አለመቻቻላችን ነው ብለዋል። አሁን የተፈጠረው ሂደት ለዲሞክራሲ ግንባታ ምቹ መሆኑን ገልጸው ድርጅታቸው የበኩሉን እንደሚያበረክትም ገልጸዋል።
በጣም ነው ደስ ያለኝ በዚህ ቀን ሁለቱ ድርጅቶች ኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራቲክ ፓርቲ ለመዋሃድ የመጀመሪያውን እርምጃ ወስደናል። ይሄ ደግሞ ዲሞክራሲን ለሚናፍቁ ኃይሎች በሙሉ የተስፋ ምንጭ እንደሚሆን ተስፋ አለኝ እና የቀረው የጉዞ መንገድ ረጅም ነው። ውጣ ወረዱም ብዙ አስቸጋሪ እንደሚሆን ጥርጣሬ የለኝም። ነገር ግን ተያይዘን ተደጋግፈን ከገፋንበት እናሸንፋለን ብዬ አምናለሁ።
አቶ ሌንጮ በመቀጠል አሁን ያለው መንፈስ አዲስ ነው፣ አዲስ አስተሳሰብ መገንባት ያስፈልጋል በማለትም ገልጸዋል። ትላንትን ከመሰብ ይልቅ በአዲስ አስተሳሰብ አብሮ መጓዝ እንደሚሻልም የተናገሩት አቶ ሌንጮ ለታ ይህ የዲሞክራሲ ጉዞ ግንባታ ብዙ ሸክም ያለው መሆኑን ተናግረው ተጋግዘን በጋራ መሸከም አለብንም ሲሉ ለሌሎች ድርጅቶችም ጭምር መልእክት አስተላልፈዋል።
ሌሎችም ድርጅቶች እንደዚሁ ተሰባስበው ኃይላቸውን ችሎታቸውን አንድ ላይ አድርገው ለዚህ ለምናደርገው የዲሞክራሲ ግንባታ ዓላማ እንዲያውሉ ጥሪዬን አቀርባለሁ። ዛሬ እዚህ ስብሰባ ላይ ላስተናገዱን ፕሬዝዳንት ለማ እንደገና መልሼ እግዚአብሔር ይስጥልኝ ይላለሁ። አመሰግናለሁ።
ይህ ውህደት ታሪካዊና የለውጥ ጉዞ የሚያፋጥን ነው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ዛሬ የተዋሃዱት ሁለቱም ድርጅቶች የየራሳቸው ታሪክ ያላቸው መሆናቸውን ተናግረዋል። የኦሮሞ ህዝብ ትግል መሐንዲስ ሲሉ የገለጿቸውን የኦሮሞ ዲሞክራቲክ ግንባር አመራሮችን ለምዳቸውን በወጣቱ ኃይል ላይ ደምረው የተሻለ ውጤት ማስመዝገብ እንደሚችሉም ተናግረዋል። አቶ ለማ በመቀጠልም በሀገር ግንባታ በተለያየ የፖለቲካ ዘውግ እምነትና አስተሳሰብ ተበታትኖ ከመደራጀት ይልቅ አንድ ሆኖ በሀገራዊ እይታ አብሮ መስራት አስፈላጊ ነው ብለዋል። አቶ ለማ ለሌሎች ድርጅቶችም ጥሪ አቀርበዋል።
ከመቼም ጊዜ በላይ ለሀገራችን ዲሞክራሲ ዛሬ ያስፈልጋታል። ዲሞክራሲ በባህሪው በሂደት የሚገነባ ቢሆንም መቻቻልን፣ መደማመጥን፣ መተሳሰብን ከመቼም ጊዜ በላይ ከመለያየት አንድ ላይ ሆኖ መስራትን የሚጠይቅ ብዙ ፈተና ያለው ጉዳይ ነው። ስለዚህ ዲሞክራሲ ፍራታችንን አሁን ለማድረግ ለሀገራችን አስፈላጊነቱ የግድ ከሆነ እንዲህ የተዋሃድን እየተባበረን መስራት እጅግ በጣም አስፈላጊ ነው። ያ ካልሆነ ህብረተሰባችንን ልንመራ አንችልም፣ ሀገራችንን ልንለውጥ አንችልም። ዛሬ እኛ ደግሞ እንደ መሪዎች ታሪክ የጣለብን አደራና ኃላፊነት ስለሆነ ይሄንን ለመወጣት አሁን የጀመርነውን ነገር ማድረግ እጅግ በጣም አስፈላጊ ነው። ስለሆነም እንደ ኦሮሚያ 10 ምናምን ድርጅት ሆነን ለአንድ ኦሮሞ ህዝብ ከመንታከል ሌሎችም እኛ ልክ ዛሬ ላይ በጀመርነው አይነት መልኩ ተመሳሳይ አላማ፣ ተመሳሳይ አይዲዮሎጂ፣ ተመሳሳይ ስትራቴጂ ያላቸው አካላት ወደኛም ነገ መጥተው ቢቀላቀሉ በደስታ የምንቀበል መሆን አስፈላጊ ስለሆነ።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። ወደ ቀጣይ ርዕስ እንለፍ። የውጭ ሀገር ዜግነት ያላቸው የተቃዋሚ ፓርቲ መሪዎችና አባላት የኢትዮጵያ ዜግነት ለማግኘት ከፈለጉ አሁን የያዙትን ፓስፖርት መተው እንዳለባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። የጥምር ዜግነት ጉዳይ በኔ የሚወሰን ሳይሆን ከህገ መንግስት ማሻሻያ ጋር የሚታይ ነው ብለዋል ጠቅላይ ሚኒስትሩ። በሌላም በኩል የእርቅ ኮሚሽን የማቋቋሙ ጉዳይ ከጫፍ መድረሱን አመልክተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ከጣዩን አገር አቀፍ ምርጫ ነጻ ፍትሃዊና ዲሞክራሲያዊ የማድረግ ውጥረት ህገ መንግስታዊ ፈተናም ያለበት ነው። ከሀገር ውጭ እንከሳቀሱ የነበሩ የተለያዩ ፓርቲዎችና መሪዎቻቸው ወደ ሀገር ቤት የተመለሱት በቅርቡ ነው። አንዳንዶቹ የነበራቸውን ሀገራት ዜግነት የወሰዱ መሆናቸው ግን ከፖለቲካ ተሳትፎ አንጻር ሌላ ፈተና ደቅኗል። ኢህአዴግ ወደ ስልጣን መምጣቱን ተከትሎ በ1987 የጸደቀው የኢትዮጵያ ህገ መንግስት ጥምር ዜግነትን አይፈቅድም። የኢትዮጵያ ዜግነት የሌለው ሰው ደግሞ የመምረጥም ሆነ የመመረጥ መብት አይኖረውም። ህገ መንግስቱን ማሻሻልና የጥምር ዜግነት እንዲኖር የማድረጉ ጉዳይም በጊዜና ከቀጣዩ ምርጫ በፊት ላይጠናቀቅ ይችላል። ይህንኑ ታሳቢ አድርገውም ነው ጠቅላይ ሚኒስትር አብይ አህመድ አማራጭ አሉትን ሐሳብ ጉዳዩ ለሚመለከታቸው የፖለቲካ መሪዎች አቀረቡት።
እንዴት ይመዝገቡ እንዴት ህጋዊ ሆኖ እኔ ብቻ የምወስነው ጉዳይ አይደለም፣ አንድ አጀንዳ ነው። በውይይታችን ውስጥ እንዴት እናስኪድበት ብለን ወያያለን። ዱዋል ሲቲዝንሺፕ የሚመለከት ጉዳይ ደግሞ እኔም አልወስንም እናንተም አትወስኑም። ኮንስቲቱሽናል ስለሆነ ይሄ ጉዳይ ኮንስቲቱሽን ውስጥ ታይቶ መቀየር አለበት ብለን ከተግባባን ኮንስቲቱሽን ሲቀየር በቦት ይታያል ማለት ነው እንጂ አሁን እዚህ ብንስማማም ባንስማማም ስልጣን ይደር ነው መቀየር ሁላችንም። ያኔ ሲቀየር የሚታይ ይሆናል። አሁን ግን በውይይታችን የምናየው ቢሆንም ብዙ ሰው በተለይ ፖለቲካ ፓርቲ አባል የሆኑ ሰዎች ፈልገው ኢትዮጵያን ጠልተው ፓስፖርት የያዙ አይመስለኝም ብዙዎቹ። ያ ቢሆን ኖሮ ስለ ኢትዮጵያ ባይናገር ጥሩ ነበር ባሉበት ቦታ። አሁን እንደ ኦፕሽን የሚታየው ህጉን ካልመረመርን በኋላ ያሉበትን ፓስፖርት ቀደው ኢትዮጵያዊ ፓስፖርት አውጥተው ኢትዮጵያዊ ሆነው መሳተፍ አለባቸው። በኋላ ዱዋል ሲቲዝንሺፕ ሲፈቀድ ኮንስቲቱሽን ሲቀየር ደግሞ እነሱም እኛም ሁለተኛ ፓስፖርት እንይዛለን ማለት ነው። አሁን ግን እኩል ሜዳ መሆን ስላለበት እነሱን ለማሳተፍ ጥሩ መንገድ ይሄ ነው። ህጉን አይተን
ከብሔራዊ እርቅና መግባባት ጋር በተያያዘም ይሄንኑ የሚያከናውን ኮሚሽን ለማቋቋም ከጫፍ መደረሱን ጠቅላይ ሚኒስትሩ አብራርተዋል።
በደንብ ለይተን ነው ጉዳዩ። እርቀ ሰላም ያስፈልጋል። ሰዎች ባደረም ጉዳይ አሁን በይፈጠረም እየተቃቃሩ ነው ብለን የሰላም ሚኒስቴር አቋቁመን መነሻ ሰነድ አዘጋጅተን ካቢኔ ተወያይቶ ፎርዛት ማጥር ቀደም እንዳነሳሁት ከእናንተም ጥቂቶች ሰዎች አወያይተን ሁላችሁን አላገኘናችሁ ስለማናቃችሁ ስለበዛችሁ ማለት ነው። አራት አምስት ብትሆኑ በሁሉም ጉዳይ እናወያያቸዋል። ምናቃቸውን አወያይተን ካቢኔ አጽድቆ ወደ ፓርላማ ሄዷል። የኮሚሽኑ አባላት እርግጠኛ አይደለሁም። አሁን ኢህአዴግ አንድ ሰው ሁለት ሰው ያለው እርግጠኛ አይደለሁም። አብዛኛው ከእናንተ ውስጥና ምሁራን ናቸው። የሃይማኖት ተቋም የሚመሩ ተቋማትና እዚህ ውስጥ ያላችሁ ሰዎች ግማሾቻችሁ አላችሁበት። ምክንያቱም እርቅ የሁላችን ስለሆነ የመንግስት ጤናም ጉዳይ አይደለም። ኮሚሽኑ ግን ፓርላማ ላይ ቋቁሞ ይገባል፣ ህጋዊ እንዲሆን። ዋና ስራው ብሔርን ከብሔር ሰውን ከሰው ምናምን የሚያስታርቅ ነው። እኛ ያን ለማድረግ መጀመሪያ እንታረቅ ነው እርሳችን። እኛ እንታረቅና ለማስታረቅ የሚያበቃ ሞራል ከያዝን በኋላ ህዝቡን እንሰብስበው። ተቋሙ ፓርላማ ሄዷል። ፓርላማ ሲያቋቁመው ሰው ሊስት ይደረጋል። አንድ 50 ሰው ገደማ ታዋቂ ሰዎች የሚባሉ ሊስት ይደረጋሉ። በቂ ካልሆነ የተዘነጋ ሰው ካለ ተጨማሪ ቀርቦ ሊጨመር ይችላል። ግን በጋራ ተሳትፎ የምንሰራው ስራ ነው። ጥሩ ርቀት የሄደ ጉዳይ ይመስለኛል። መነሻ ሰነድ ተዘጋጅቷል፣ ካቢኔ አጽድቋል፣ ፓርላማ ልኳል፣ ሰዎችም ሰማው ሊስት ተደርገዋል።
ትናንት ከተቃዋሚ ፓርቲ መሪዎች ጋር የተገናኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስት ደረጃ የተከፈለ ውይይት መጀመሩን ማስታወቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በውሃ ሀብት አጠቃቀም ላይ የሚያተኩረውና በናይሮቢ ለአለፉት 3 ቀናት ሲካሄድ የነበረው በእንግሊዝኛ ስያሜው ብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል። በኮንፈረንሱ ላይ ከ184 አገሮች የተውጣጡ ዲፕሎማቶችና የመንግስት ኃላፊዎች እንደተሳተፉበት የዝግጅቱ አስተባባሪዎች ገልጠዋል። ኢትዮጵያም በኮንፈረንሱ ላይ ያላትን ልምድ ለተሳታፊዎች እንዳጋራች በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ገልጠዋል። ገልሞ ዳዊት ነው ዝርዝሩን ያከለን።
ባለፈው ሰኞ ህዳር 17 2011 ዓ.ም በናይሮቢ የተጀመረው የብሉ ኢኮኖሚ ኮንፈረንስ ዛሬ ተጠናቋል። ውይይቱ የውሃብትን እንዴት በአግባብ ስለመጠቀም ላይ የሚያተኩር ሲሆን ከ184 ሀገሮች የተውጣጡ ዲፕሎማቶች እንዲሁም የተለያዩ ሀገሮች የመንግስት ኃላፊዎች ተሳትፈውበታል። ለሶስት ቀናት በቆየው ውይይት ላይ ከውሃብት አጠቃቀምና ብክለት ጋር በተገናኘ የተለያዩ ጥናታዊ ጽሑፎች መቀርባቸውም ታውቋል። ኢትዮጵያ በውጭ ጉዳይ ሚኒስቴር በኩል የተሳተፈች ስትሆን ባለፈው ሰኞ በውይይቱ መክፈቻ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ወርቅነህ ገበየሁ ለተሳታፊዎች ንግግር አድርገዋል። ዶክተር ወርቅነህ የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ የውሃብት ከብክለት የጸዳ እንዲሆን እንዲሁም በአካባቢ ጥበቃ ረገድ ደግሞ የምዕተ ዓመቱ የልማት ግብ እንዲሳካ እየሰራ መሆኑን ገልጸዋል። በኬንያ የኢትዮጵያ አምባሳደር ዲና ሙፍቲ በኮንፈረንሱ ላይ ኢትዮጵያ ከውሃብት እንክብካቤ በተጨማሪ በሌሎች አካባቢ ጥበቃ ረገድ ያላትን ልምድ ማካፈሏን ገልጸዋል።
እዚህ ኮንፈረንስ ላይ ሲምፖዚየሞች ነበሩ፣ የተለያዩ የቀረቡ ሀሳቦች ነበሩ፣ ቻንሰር ግኝቶች ነበሩ። እንግዲህ የየሀገሮችን ልምድ በመቀመር በእኛም ደረጃ ለእኛ የሚያስፈልገውን ግብዓት የመውሰድ እድሉ ከፍተኛ ነው የሚሆነው። ከንቲባዎችና አስተዳዳሪዎች ጭምር የተሳተፉበትም አንድ መድረክ ነበር። እዚያም ላይ የአዲስ አበባ ከተማ ልምድ በተለይ ቆሻሻን በማስወገድ ረገድ ይሄ ቆሻ አካባቢ ቆሻሻን ለኃይል ፍጆታ በመዋል ረገድ ኢትዮጵያ ያደረገችውን የአዲስ አበባ ልምድ ለጉባኤተኞች መግለጽ የተቻለበት እድል ነው የነበረው።
ከዚህም በተጨማሪ በዚህ ኮንፈረንስ ከኬንያ ወደብ ግዛት ለሙ ተነስተው ኢትዮጵያንና ደቡብ ሱዳንን ሊያገናኝ የታሰበው መንገድ ስራ ውይይት ተደርጎበታል። በኢትዮጵያ በኩል ያለውን አፈጻጸም የትራንስፖርትና መገናኛ ሚኒስትር ወይዘሮ ዳግማዊት ሞገስ ለጉባኤተኞች ማብራሪያ መስጠታቸውን አምባሳደር ዲና ገልጸዋል። በአፍሪካ ሀይቆች ላይ ጫና እያመጣ ስላለው የእምቦጭ አረም ጉባኤው ተወያይቶበታል ወይ ተብሎ ተጠይቆ አምባሳደር ዲና ቀጣዩን መልሰዋል።
ስለ ብክለት ስናወራ በፕላስቲክ የሚመጣ ብክለት እንደገና በሌሎች አሁን በጠቀስካቸው ምክንያት የሚመጡትን ብክለቶች የውሃን ኃይል የሚቀንሱ ውሃን ሳኒት የሚቀንሱ ነገሮች በአጠቃላይ ተነስተዋል። በኢትዮጵያ ረገድ በዚህም ደረጃ ያው ትኩረት እየተሰጠ ያለው የዚህ ጣና እንቦጭ አለ። ለነገሩ ጣና አካባቢ ጎላ ይበል እንጂ በአጠቃላይ በደቡብ አካባቢ ያሉ ሀይቆቻችንም አካባቢ እንደዚህ አይነት ነገሮች አሉ። ስለዚህ ይህንን በመታገር ረገድ በአገር ቤት የሚደረገው እንቅስቃሴ እንዳለ ሆኖ ከዚህ የተባበሩት መንግስታት ድርጅት አንድ ቡድን ልኮ እዛ ባህር ዳር አካባቢ የዛሬ 2 ወር ኮንፈረንስ አካሂዶ ነበር። እዛም ላይ ሲምፖዚየም ችግሩ ምንድን ነው፣ መንስኤው ምንድን ነው፣ ጥናቶች ሁሉ ቀርበው መፍትሄዎችም የተጠቆሙበት ሁኔታ እና በዚህም ደረጃ ጥሩ እንቅስቃሴዎች እየታዩ ያለበት ሁኔታ ነው። ይሄ እንግዲህ በጥቅሉ እዚህ ተነስቷል በፍሬምወርክ ደረጃ ማለት ነው።
ዛሬ የተጠናቀቀውን የናይሮቢ ብሉ ኢኮኖሚ ኮንፈረንስ ካናዳና ጃፓን ከኬንያ ጋር በትብብር ያዘጋጁ ሲሆን ከ18,000 በላይ ሰዎች ተሳትፈውበታል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። አድማጮቻችን፣ አሁን በኢትዮጵያና አካባቢዋ ከምሽቱ 3:33 ነው። እረፍት እናድርግ። ሙዚቃ እየሰማን መሐሙድና ሂሩት እየተቀባበሉ እንዲህ ይላሉ። ተው ማና ተው ዘገየ ይቅርታ ይላል ሶስቷ ተይ ዘገየሽ እና መሰግናለን ማህሙድና ሂሩትን ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው አሁን የሰላም አምባሳደር ስለተባሉ ሴቶች የተቀናባበረ ፕሮግራም አለ
ከሁሉም ኢትዮጵያ የተወከሉ የሰላም አምባሳደር ተብለው የተሰየሙ እናቶች መቀሌ ገብተዋል እነዚህ እናቶች ከትግራይ ክልል ምክትል መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው የሰላም ጥሪያችንን ተቀበሉን ብለዋል። ዶክተር ደብረጽዮንም በትግራይ ሰላም ነው ያለው፣ ሆኖም በሌላ አካባቢም የሰላም ዋስትና እንዲረጋገጥ እናግዛቸዋለን ብለዋል። ሙልጌታ አጽባ
ከሁሉም የኢትዮጵያ ክልሎች የተወከሉ 22 እናቶች የሰላም አምባሳደር ተብለው የተሰየሙ ስለሰላም እየሰበኩ በሁሉም ክልሎች እየተንቀሳቀሱ ይገኛሉ። መቀለ ከተማ በመግባት ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይቷል። እነዚህ እናቶች በውይይታቸው የሰላም እጦት በተለይ ህፃናትና ሴቶች የሚጎዳ ነውና የትግራይ መንግስት ለሰላም ድርሻውን እንዲያበረክት እንጠይቃለን ሲሉ ተናግሯል።
ትክክለኛውን ስራ እየሰራን ነገ ከነገ ወዲያ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። በመጣንበት ሰላምን አግኝተን ነገ ከነገ ወዲያ የሃይማኖት አባቶችም ሰላምን አብስረው በእያሉበት ለልጆቻችን እንዲመክሩ እንዲዘክሩ እንጠይቃለን።
ሰላም ከሌለ መኖራችንም ደህንነታችንም ማስተባበራችንም እጅር እጅ ተያይዘን ይሄን ሰላማችን ማፈራለብን ማፈራለብን የሚል መልእክት ነው። ሰላማችን እጅ ለእጅ ተያይዘን ማፈል አለበት የሚል ነው።
ሰላም ፈለጋ ሰላምን ለማፍሰር ነው ወጣን። እኛ ሴቶች በዚህ እድሜ ሰላማችን የልጆቻችንን እንባ መቆም አቅተን ለዚህ ነው በሰላም የመጣ እንድትቀጥሉን እንፈልጋለን። ሰላማችን ሁሉም ሰው ሁሉም የኢትዮጵያ ልጅ ሰላም ይቀበላል።
የሰላም አምባሳደር የሰባሉ እነዚህ እናቶች ከመከተር ሰመስተዳሩ ምላሽ እስኪያገኙ ድረስ ሳይቀመጡ ቆመው ነው መልሱን የጠበቁት። ዶክተር ደብረጽዮን እነዚህ እናቶች ለሰላም ተነሳስተው ይህንን ማድረጋቸው እንደሚያደንቁ ገልጸው የትግራይ መንግስትና ህዝብ ለሰላም እየሰራ የቆየ የክልሉን ሰላም ሲጠብቅ የኖረ ነው ብለዋል።
አገራችን በፈጣን ቁጣን ምትታወቀው አሁን ግን ብዙ ሰው በማፈናቀል ነው ምትታወቀው። ይሄ አፍራት በባህላችንም በታሪካችንም ተደርጎ የማይታወቅ ነው። እንዴት በአሁኑ ጊዜ የሀገራችን ህዝቦች ይፈናቀላሉ? በሁሉም ቦታ የምፈናቀል ቦታ እናድርገው ኢትዮጵያ። እንደዚህ አይነት ለውጥ ነው እኛም ተጠብቀው የነበረንን ጠንካራ ጎኖች ባህሎችም ተጠብቀው ሌላ አቅም ሌላ ጉልበት ነው እኛም ተፈልገው ሌላ እርገት ነው ተፈልገው እንጂ ልንበታተን ወደዚህ አቅጣጫ ነው እያመራ ያለው። ስለዚህም እናንተ እንዳስጨነቀው እኛም ያስጨንቀናል። የሚያስጨንቀን ግን የትግራይ አይደለም። የትግራይ ማይተረጋግጣል። ህዝቡ ሁሉ ተግባብቶ አንድ ሆኖ ሰላሙን አስጠብቆ በልማት ላይ በመልካም አስተዳደር ችግሮች ላይ በሌሎች ኑሮች ላይ ያሉ ችግሮች ለመፍታት ነው ለፋቀና ያለው።
በቀጣይ እነዚህ እናቶች እየጀመሩት ስራ መንግስታቸው እንደሚደግፈውም ዶክተር ደብረጽዮን ተናግሯል።
ስለዚህ እኛም ከእናንተ ጋር ነን፣ ከእናንተ ጋር ባንጓዝም ከእናንተ ጋር ተጓዦች ነን። እናንተ በራሳችሁ ምክር መስራዊት ማስተባበራችሁ እየተንቀሳቀሳችሁ ነው። የክልሉ መንግስትና ህዝብ ከእናንተ ጋር እንደሆነ ማወቅ አለባችሁ። የክልሉ መንግስት በጎናችሁ ሆኖ ይሄን የጀመራችሁትን እንቅስቃሴ በትግራይ አይደለም የትግራይ አይደለም የሚያሳስባችሁ የሌላው ነው። በሌላውም ቢሆን የራሳችን ድርሻ እንጫወታለን። የራሳችንን ሰላም አስጠብቀን በሌላውም ላይ ለመደገፍ ዝግጁ መሆናችንን ነው መግለጽ የምፈልገው። በጣምንም አመሰግነው በጣምና ከብራችኋለን እና አመሰግናችኋለን።
ከውይይቱ በኋላ የኢትዮጵያ ሰንደቅ ዓላማና ሰላም የሚል ጽሑፍ ያለው ባንዲራ ለመከተል ርዕሰ መስተዳድሩ ሰጥቷል። ዶክተር ደብረጽዮንም የሰላም አምባሳደር ለተባሉት እነዚህ እናቶችም የሰላም ምልክት የሆነውን ነጭ ቀሚስ ስጦታ አበርክተዋል። ከምክትል ርዕሰ መስተዳድሩ ጋር የነበራቸው ቆይታ ካጠናቀቁ በኋላ ከክልሉ ምክትል አፈ ጉባኤና እንዲሁም ከዩኒቨርሲቲ ተማሪዎች ጋር ተወያይቷል። ያነጋገርኳቸው እናቶች እንደገለጹት ከሁሉም በላይ ለሰላም ቅድሚያ በመስጠት የግል ስራቸውን ትተው ስለ ሰላም እየሰበኩ መሆኑን ነው። በሄዱበት አጋጣሚም መንግስታት ይሁኑ ህዝብ ለሰላም ያላቸውን በጎ ፍላጎት ተመልክተናል ሲሉ ተናግሯል።
ጥቃትም ደርሳትናት ናት፣ አዘን ምታይናት ናት፣ ወጣቷን የምታጣ ልጇን አስተምራ አገር እንዳይመራ ባጭሩ መቀዘፍበትና ባጭሩ ብሔር ብሔር እየለየ ራስ በራሱ እየተጨቋቆነ ስለሆነ ወጥተን ሰላም ይሰፍንልናል። እናት የሰላም ፈላጊ ናት። እናት ምሰሶ ናት። እናት ያለችው ነገር ሁልጊዜ ሰላም ካልነስ ሰላም ይመጣልናል። የፈለገ መስዋዕት ይንጣ ሰላም እናስፈናለን። እናት የማይሰማ ሰው የለም። በእናት ሩህሩህነት የማይረዳት የለም። እኛ ለሀገራችን ዋላ ቤት ይቅር ምንም አናውሮ ይቅር ሰላማችን እናስፈናለን። ሁሉም ክልል ሁሉም ብሔረሰብ ይሰማናል። በመንባል ነው የተነሳነው።
መልክታችን የአማራ ልጅ የትግሬ ልጅ አይገልም፣ የትግሬ ልጅ የጉራጌ ልጅ አይገልም፣ የጉራጌ ልጅ የኦሮሞ ልጅ አይገልም። ስለዚህ ማከላችን ያሉትን አጥርተን ፍቅርና ሰላምን እናውርድ ነው። ምክንያቱም ቀድሞውንም ለሰላም ጫካ ወጥቶ ህይወቱን የሰጠ ህዝብ ስለሆነ።
እነዚህ እናቶች ጉዟቸውን በባህር ዳር የጀመሩ ሲሆን ከትግራይ ክልል ቀጥለውም ወደ አፋር ክልል እንደሚያቀኑ ገልጿል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
አድማጮች አሁን ደግሞ የእንቦጭ አረምን ለማጥፋት በተያዘ ጥረት ላይ ወዳተኮረ ዘገባ እናልፋለን።
በጣና ቂርቆስ ገዳም የሚኖሩ መነኮሳት በእንቦጭ አረም ምክንያት ህልውናችን አደጋ ላይ ወድቋል ሲሉ ተናገሩ። የክልሉ የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን በበኩሉ በጣና ትረስት ፈንድ 32 ሚሊዮን ብር ተሰብስቧል፣ ቦርዱን ተቋቁሟል፣ በቦርዱ ውሳኔ አስፈላጊው ግዢ ይፈጸማል እያለ ነው። መቼ እንደሚጀምር ግን የተባለ ነገር የለም። አስቴር፣
በጣና ሐይቅ ውስጥ በርካታ ጥንታዊ ገዳማትና ቤተክርስቲያናት ይገኛሉ። ከነዚህ ውስጥ አንዱ የጣና ቂርቆስ ገዳም ነው። ገዳሙ የተመሰረተው ከክርስቶስ ልደት በፊት ሲሆን ሕገ ኦሪትና ሐዲስ ኪዳን ለመጀመሪያ ጊዜ የተሰበከበት ገዳም እንደሆነ ከገዳሙ ያገኘሁት የታሪክ ድርሳን ያስረዳል። ይህ ታሪካዊ ገዳም ዛሬ አደጋ ተጋርጦበታል ይላሉ በውስጡ የሚኖሩ ከ150 በላይ የሚሆኑ መነኮሳት። በገዳሙ ውስጥ አርሶ መብላት የለም፣ ንጹህ ውሃም መጠጣት የለም፣ በቱሪስትም መጎብኘት የለም ይላሉ። በገዳሙ ውስጥ መምህር የሆኑት አባ ፍሬ ስብሐት ሰጣርጌ፣
አሁን እንቦጩ አሁን ይሄ ያለበት እንቦጭ አለ አይደል? ውሃ ሲለቀዋል እሱ ውሃው ጥርት ያለ መሬት ብቻ እናገኛለን። ባህረሸሽ አው እሱን እየለቀለቅን እንዲ ስንለቀልቀው ጤፍ እንዘራና እንለቀልቀዋለን። እሱን አጭደን ምን እንዘራዋለን? በቆሎ እንዘራዋለን። በቆሎውን አጭደን ደግሞ ሩዝ እንዘራዋለን። በአመት እንደዚህ 3 ጊዜ እናገኝበታለን። አሁን ይሄን ቦጭ ከመጣ ግን ይው 3 አመት ጭሩስን አልዘራንም። ዘንድሮ አላርንም እንጂ አምና በመተማ ወርደን 120 ኩንታል ወዳ ክር ይዘን መተን በዚያ ነው ያፈራንም ያለ።
ገስታችሁ ማለት
ለምነን ነው እንጂ ለምነን የበርሃው ሰው ሰጥቶን ባላውቶች 10 ኩንታል የሚሰጠናል፣ 5 የሚሰጠናል፣ 1 የሚሰጠናል፣ በቁና የሚሰጠናል። እንደዚያ ብሎ ተጠራቅሞ በድምር 120 ኩንታል ሆኖ አሁን ያንን ነው እየተመገበ ያለ። መናኙ
ጀልባዎቹን ይዞ ለመውጣት ለመግባት ያስቸገራቸው ነው።
አዎ ይው አሁን ይሄ እየይሹ ነው። እስከን ድረስ ግድ አድርጎ ይዟል። ጉብኝት እንደዚህ መጥቶ እኮ አላስጠገቡ ሁሉ ተመልሷል እና እየመለሰው ነው። ውሃ መቅዳት እስቲ እንግዲህ ከዚህ ላይ ውሃ እንዲተርክስ ተቀጃለች። እንደገና ደግሞ ይሄ ቆሻሻው ውሃ ስትቀጁ ከጀሪካው ላይ ወደ ታይ ረግቶ እናገኘዋለን እና ያንን ነው ምን ጠጣው ማለት ነው። እና ብዙ በሽተኛ ሁላ አድሮበታል እኮ መናኙ ማለት ነው። በዚህ ያሉት አረጋው ያንን ሽማግሌዎችን ደግሞ ጥለን መሄድም አንፈልግም። እንግዲህ አንያው እንዳጋ በህድ በዚያ በህድ ይቀበሉኛል። ግን ከ60 ከ70 የማያንሱ እናቶች አባቶች አሉ ስራ የማይሰሩ ማለት ነው። በስራው በጠቅላላው ግን ከ160 በላይ ነው። መነኮሳቶቹ ያለና አሁን ያ እየተደናገጠ ነው። እንዴት ለምንነስ እንዴት እናደርጋለን ስራ አልወልስ እንዴት ቁጭ እንላለን የሚል ድንጋጤ ያድሮበታል። አሁን የመምጣት አርዲት ወደ የመምጣት እንትንም የለው። ምክንያቱም ይሄንን ያያይ አይመጣም ወደዚህ አርዲት ወደ ዳጋ ወደ ክብራ ነው ይሄደ ያለው።
በተደጋጋሚ ከእንቦጫረም የጸዳ ጣናን መቼ ነው የምናየው የሚለውን ጥያቄ አንስተናል። አሁንም ይህን ጥያቄ እናነሳለን። ከሰሞኑ የአዲስ አበባ ከተማ አስተዳደር የለገሰውን 10 ሚሊዮን ብር ሳይጨምር እንኳን በተለያዩ ጊዜያት በሀገር ውስጥና በውጭ ሀገር ከሚኖሩ ኢትዮጵያውያን በእንቦጫረም ስም የተሰበሰበው ገንዘብ የተደረሰ በማለት የክልሉን የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተርን ዶክተር በላይነህ አየለን ጠየኳቸው።
የጣና ትረስት ፈንድ ሚል አቋቁመናል። በአዋጅ በቦርድ የሚመራ ነው። በቦርድ ውሳኔ ገንዘቡ የሚንቀሳቀስ ነው። የ2010 እቅዳችን ገንዘብ ማሰባሰብ ነበር። በእቅዳችን መሰረት ስኬታማ ነን። 5 ሚሊዮን እንሰበስባለን ብለን አቅደን ወደ 32.8 ሚሊዮን መሰብሰብ ችለናል። ይህን ገንዘብ ለመጠቀም እንድንችል እቅድ አቅርበን የብዙ አስተያየቶች ተሰጥቶናል። እነዛን አስተያየቶች አካተን በሚወሰንልን ተግባራዊ እናረጋለን። ዋና ዋናዎቹ የሚወልበት ተጨማሪ ማሽን መግዛት፣ ይሄን ለሚሰሩ ሰዎች ደጋፊ ተሽከርካሪዎች መግዛት፣ ለአርሶ አደሮቹ ሳሙናና ቫዝሊን መግዛት፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የመንገድ ጠረጋ ማካሄድ እና የመሳሰሉት ከዚሁ ከእንቦጩ ጋር የተያዙ ስራዎች ነው የሚወሰኑት። ስለዚህ ይሄ በእቅዳችን መሰረተኛ እየሄድን ያለነው ማለት ነው።
በጣና ሐይቅ ላይ የተከሰተው የእንቦጫረም በሐይቁ ዙሪያ ያሉ የ11 ቀበሌ ነዋሪዎችን ሕይወት አደጋ ላይ እንደጣለ ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ደግሞ በጠቅላይ ሚኒስትር አብይ አውሮፓ ጉብኝት ተፈጠረ በተባለ የመስተንግዶ ችግር የጀመርነው ውይይት ይቀጥላል።
የኢትዮጵያውያንና ትውልደ ኢትዮጵያውያን ህብረት የተባለው ቡድን ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ ተጉዘው ከኢትዮጵያውያን ጋር በተገናኙበት መድረክ ዝግጅትና መስተንግዶ ወቅት ታይተዋል ያላቸውን ችግሮች ዘርዝሯል። ቡድኑ ባለፈው ቅዳሜ ያወጣውን ጋዜጣዊ መግለጫ ተንተርሶም የአሜሪካ ድምፅ ራዲዮ በመግለጫው የተነሱትን በጀርመን የኢትዮጵያ ኤምባሲና የፍራንክፈርቱን ጄኔራል ቆንስላ ጽህፈት ቤት ኃላፊዎች አነጋግሯል። በትላንት ምሽቱ ዝግጅታችን አሉላ ከበደ የቡድኑን ጥያቄዎች ይዞ በጀርመን የኢትዮጵያ አምባሳደር ኩማ ደመቅሳንና የፍራንክፈርቱን ጀነራል ቆንስላ ጽህፈት ቤት ኃላፊ አቶ ምህረተ አብ ሙሉጌታን አነጋግሮ የመጀመሪያውን ክፍል አሰምቶናል። ለምሽቱም ቀሪውን ይዞ ቀርቧል። እልባት ካደረገበት ይጀምራል።
ቡድኑ ወደፊት ባሉ ሁኔታዎች ላይም በመግለጫው ያካተተውን እንመልከትና ወደፊት ሊኖሩ ይገባል በሚል ያነሳቸውን ከናንተ አስተያየት ጋር እናዛምድ። ከዚህ ቀደም ኤምባሲዎች የሚከተሉት ሳደድ ያለውን ፖሊሲ በፖለቲካና በቋንቋ የሚከፋፍል ያለውን አሰራር እንዲቆም ይጠይቃል። ጤናማና በዜግነት ላይ የተመሰረተ ግንኙነት እንዲኖረን እንፈልጋለን ይላል። በመላው አውሮፓ የኢትዮጵያውያኖችና ትውልደ ኢትዮጵያውያን ህብረት የቡድኑ አስተባባሪ አቶ ስዩም ሀብተማርያም ለአሜሪካ ድምጽ የሰጡትን በዚህ ላይ የሚያነሱትን ላሰማና አስተያየቶቻችሁን ልውሰድ።
ኤምባሲው ጋር ጤናማ በዜግነት ላይ የተመሰረተ ግንኙነት እንዲኖር እዚህ ሀገር ከፍተኛ የሆነ የገንዘብ አቅምም እውቀትም ሀገሪቱን ሊጠቅም የሚችል ነው። ኤምባሲው እስካሁን ድረስ ይሰራበት የነበረው የማሳደድ ፖሊሲ ነው። አወቃቀሩም በእንደዛ አይነት ላይ ያለ ነው። በቋንቋ ማህበረሰብ እየለያዩ መጥራት፣ ማንኛውም ኢትዮጵያዊ የሆነ ትውልድ ኢትዮጵያዊ የዜግነት ግዴታውን መወጣት እንዲችል እንደ ድልድይ ሆኖ ነው ኤምባሲው ማገልገል ያለበት እንጂ በፖለቲካ መከፋፈል፣ ግሩፕ እየለያየ መጥራት፣ ኢትዮጵያኖች መካከል አለመግባባት መፍጠር ይሄ ኤምባሲው ስራ ሊሆን አይገባውም።
አምባሳደር ኩማ አርሶን ላስቀድም በዚህኛው አስተያየትና እዚህ ቀደም ይሰራበት ነበር የሚለውን ቀደም ብሎ እንድትከታተላችሁ ተጠበቅ አድርጎ የተቸው ቡድን ወደፊት ሊኖር የሚገባውንም በሰማችሁት መልኩ መቀጠል አለበት ይላል። ምን አስተያየት ይሰጣሉ?
አቶ ስዩምን በግልም አውቃቸዋለሁ። በግል በተለያየ ጊዜ ተነጋግረናል። አንዳንድ ገንቢ አስተያየቶችንም ይሰጣሉ። ለወደፊት መስተካከል አለበት የሚሉትን ጉዳዮችን በግል ይሰጣሉ። 100% ተግባብተን መስራት የጀመርን ይመስለኛል። ባለፈው ጊዜ ችግር ነበረ አልነበረም የሚለውን ጉዳይ በሚመለከት ምንም ጥያቄ የለውም። ኤምባሲዎች ከትውልድ ኢትዮጵያውያን ጋር የሚሰራው ስራ ደካማ ነበር። እንዲያውም ለኦሮሞ ብሔር እንደ አማራ የመሳሰሉት ኤምባሲው ጋር የማይደርሱበት የተወሰኑ ብሔር አባላት ብቻ የሚገኙበት ለአብዛኛው ኤምባሲዎች ማለት ነው። ይሄ ሞላ ጎደል ሁሉንም ማለት ይችላል እንዴ በስራ አጋጣሚ ስለማውቅ። ስለዚህ ያቺኝነት እንዲቆም ኤምባሲው የሁሉም ቤት መሆኑን አገራችን የሁላችንም መሆኗን ሁላችንም አንድ ላይ ሆነን የአገራችንን ልማትና እድገት ማፋጠን እንደሚኖርብን በአሁኑ ሰዓት ያካለፈው ትምህርት ተምረን በአንድነት መንቀሳቀስ ይኖርብናል የሚል ጽኑ እምነት አለን በእኛም በኩል። ይሄ ሲባል ከኛ ሳይድ አሁን የተጀመሩ ስራዎች ምንድናቸው? ካለፈው ምን የተሻሻሉ ነገሮች አሉ? የሚባለውን ደግሞ በተጨባጭ ማየት ያስፈልጋል። ካለፈው ነገር ብቻ በመነሳት አሁንም መተቸት ተገቢ አይመስልኝም። የኔ ያልሆነውን ሰው ቢሰጠኝ አልቀበልም። የኔ የሆነውን ችግሬ ካለፈው ችግር ተመስሞ በትክክል ወደፊት ለመንቀሳቀስ ጥረት አደርጋለሁ። ያለፈውን ችግር ላለመድገም ደግሞ በቅንነት አብረን መስራት አለብን። በሀቅና በተጨባጭ ላይ ተመስርተን አብረን መስራት አለብን። የምንሰራው እኮ ለአገር ነው። ሁላችንም ዞሮ ዞሮ ግቡ አንድ ነው። ስለዚህ ከሁሉም ሳይድ ነው፣ ከኤምባሲ አንጻር ያሉት፣ ከፍራንክፈርት ከኮንሲላን አንጻር ያሉት ችግሮች ኢትዮጵያውያንና ትውልደ ኢትዮጵያውያን ጭምር እየታገሉ የሀሳብ ልዩነት ካላቸው ደግሞ የሀሳብ ልዩነቶቻቸውን ይዘው ነገር ግን በሚያገናኙት ሁለት መሰረታዊ ጉዳዮች በአገርና በህዝብ ጉዳይ ላይ እየተወያዩ በሰለጠነ መንገድ ልዩነቶቻቸው እንደተጠበቁ ሆኖ በቅንነትና አስተማሪ በሆነ መንገድ አብሮ ሊሰሩ ይገባል። ያለፈውን ላለመድገም አሁን ከስተታችን ተምረን ወደፊት የተስተካከለ ግንኙነት እንዲኖረን ሁላችንም መቀራረብ ይኖርብናል በሚል ነው አሁን በዚህ ስራ ላይ ሁሉም ኮሚቴ ለማሳተፍ ጥረት ተጀምሮ ይሄ ጅምር ነው። ወደፊት ይሄን አጠናክረን እንቀጥላለን። ነገር ግን ሁለቱ ከአንድ ወገን ብቻ ደግሞ አይሆንም። ከዛም ሳይድ ከሌላውም አንፃር ምንፍጹምነት የለምና እሱንም ማየት እና በቅንነት ተጓብቶ መስራት በቀጣይ ሊተኮርበት የሚገባ ጉዳይ ነው የሚል እምነት ነው ያለኝ።
መልካም። የመጨረሻውን እድል አቶ ምህረት ለሶል ውስጥ አምባሳደር ኩማ ደምቅሳ በሰጡት ላይ ተጨማሪ ይሆናል የሚሉት ካለ ባጭሩ።
ክቡር አምባሳደር ያሉት እንዳለ ወስጄ መጨመር የምፈልገው ጉዳይ ምንድን ነው? አሁን አስተያየት የሰጡት ባልደረባ ጋራ በቅርበት ቅድም እንደተባለው ለመስራት በማሰብ እሳቸው የሚያስተባብሩ ከዚህ በፊት ከኤምባሲው ጋራ ቅርበት ያልነበራቸው ኮሚቴ አባሎች እንዲሆኑ እዚሁ ለክቡር ጠቅላይ ሚኒስትር ዝግጅት በመናረግበት ጊዜ በሴፕቴምበርና በኦክቶበር ወር ላይ ስቱትጋርት ድረስ እየሄድን ኮሚቴ መስርተን አብረን ነው ስንንቀሳቀስ የነበረውና ይሄ ነገር አንድ ማሳያ ነው። ቅድም ክቡር አምባሳደር እንዳሉት ለሀገራችንና ለህዝባችን እኛ ከዚህ በፊት ልዩነት ነበረን ወይም ደግሞ ከዚህ በፊት አንስማማ በሚል አግልለን የመሄድ አቋምም ወይም አካሄድ የለንም። ለክቡር ጠቅላይ ሚኒስትርም ዝግጅት ጊዜ በአብዛኛው ኮሚቴ ውስጥ ዋና አስተባባሪ ኮሚቴ ውስጥ ገብተው ሲንቀሳቀሱ የነበሩት ከዚህ በፊት ከኛ ጋራ በቅርበት የማይሰሩ ወይም ደግሞ እንደ ተቃዋሚ እኛን ሲቃወሙ የነበሩ ግለሰቦች ናቸውና እኔም ማከል የምፈልገው አሁንም አንድ ጋ ሆነን ተቀራርበን ችግሮች አይኖሩም ማለት አይደለም። ነገር ግን ችግሮቻችንን በሀቅና በቅንነት በእውነት ላይ በተመሰረተ ውይይት እያደረግን እስከሄድን ድረስ ለሀገራችን ማንኛውም ህብረተሰብ አስተዋጽኦ ማድረግ አለበት፣ ማስተዋጽኦ ማድረግ ይፈልጋል። እዚህ ያለው ውጪ በተለይ በጀርመን ያለውን ኢትዮጵያዊ በጋራ ይዘን መሄድ የምንችልበት ሰፊ እድል ስላለ ተባብረን መስራት እኛም ፍላጎታችን ነው። በራችን ክፍት ነው። ለክሪቲሲዝም ሆነ አብሮ ለመስራት ዝግጁ ነን ለማለት ነው የምፈልገው።
መልካም፣ አመሰግናለሁ። አምባሳደር ኩማ ደምቅሳ በጀርመን የኢትዮጵያ አምባሳደር፣ አቶ ምህረት ሙልጌታ በጀርመን የፍራንክፈርት ቆንስላ ጀኔራል ጽህፈት ቤት ኃላፊ፣ ቀደም ሲል በመላ አውሮፓ ኢትዮጵያኖችና ትውልደ ኢትዮጵያውያን ህብረት የተባለው ቡድን የሰጠውን ጋዜጣዊ መግለጫና ቅሬታ አስመልክቶ ለሰጣችሁኝ ምላሽ አመሰግናለሁ። ተስፋ አድርጋለሁ ሌሎች ጥያቄዎችን በሚነሱ ጊዜ እንዲሁ ለጥያቄዎቻችን ፈጣን ምላሽ በመስጠት ትተባበራላችሁ። ለአሁኑ እግዚአብሔር ይስጥልኝ ለጊዜያችሁ።
እኛም እናመሰግናለን።
በራችንን ማንኳኳት ትችላለህ። ደህና ሁኑ።
እንግዶቹን አሉላ ለምናመሰግናለን። በተለይ እንግዶቻችን በራ እንኳኩ ይከፈታል ብለውናል እና መሰግናለን ስለተበብሩ። በነገራችን ላይ አድማጮች፣ በመላ አውሮፓ የኢትዮጵያውያንና ትውልደ ኢትዮጵያውያን ህብረት አሁን ከመሸ አንድ መግለጫ ልኮልናል። ለዜና ወይም ለፕሮግራም የሚበቃ ከሆነ አይተን ሌሎቹንም ሁሉንም ክፍሎች ያካተን አንድ ዝግጅት ለማቅረብ እንሞክራለን። የማጠቃለያ ዜና እናነባለን። በዛሬው ዕለት በነቀምቴ ከተማ ታላቅ ህዝባዊ ሰልፍ መካሄዱን ነዋሪዎችና የምዕራብ ወለጋ ጸጥታ ቢሮ ለአሜሪካ ድምጽ አፋን ኦሮሞ ገልጠዋል። በምዕራብ ወለጋ ዞን በሃሮሊሙ ወረዳ ልዩ ስሙ ሃርቁምቤ በሚባል ቦታ ከቤኒሻንጉል ጉሙዝ በመጡ ታጣቂዎች በተወሰደው ጥቃት ከትናንት በስቲያ 11 የኦሮሚያ አድማ በታኝ ፖሊሶች መገደላቸውን ሌሎች መቁሰላቸውንና ከዚያ በፊትም ወደ 2 ለሚጠጉ ወራት የተፈጸሙትን ግድያዎችና የቤት ንብረት ውድመቶችን በመቃወም ሰልፍ እንደወጡ ነው። የሰልፉ ተሳታፊዎችና የምዕራብ ወለጋ የጸጥታ ቢሮ ኃላፊ አቶ ታከለ ቶለሳ የተናገሩት የፌደራል መንግስትና የኦሮሚያ ክልላዊ መንግስት ለዚህ ግድያና ውድመት ከፍተኛ ትኩረት ሰጥቶ ወንጀለኞችን ለህግ እንዲያቀርብ ነው ሰልፈኞቹ የተማጸኑት። ለተቀሩት ዜና ሰለሞን።
በሶማሌ ክልል ጅግጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለው በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝዳንት ይፋ አድርገዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር ተጠርጣሪዎቹን ህግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። በአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የሚመራ ከፍተኛ የልዑካን ቡድን የፊታችን ቅዳሜ እዚህ ዋሽንግተን ዲሲ እንደሚገባ ተገለጸ። ይህን የገለጸው በተለያዩ የአሜሪካ ግዛቶች የሚካሄዱ ህዝባዊ ውይይቶችን የሚያስተባብረው ኮሚቴ ትላንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ በሰጠው ጋዜጣዊ መግለጫ ነው። ከ400 በላይ የሚሆኑ የመን ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ ወደ ሀገራቸው እንዲመለሱ ይደረጋል ተባለ። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ኢትዮጵያውያንን ወደ ሀገራቸው መመለሱን እንዲቀጥል ይሁንታ ያገኘው ከሶስት ዓመታት በኋላ ለመጀመሪያ ጊዜ ነው ተብሏል። በሳውዲ አረቢያው ጋዜጠኛ በጃማል ካሾጊ መገደል አሁንም ድረስ እንዴቱ ያልበረደላቸው አብዛኞቹ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዛሬ በምክር ቤት ውስጥ ከውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ እና ከመከላከያ ሚኒስትሩ ጂም ማቲስ ማብራሪያ ተሰጥቷቸዋል። ዩናይትድ ስቴትስ የካሾጊ ገዳዮች ማንነት ታውቆ ለፍርድ እንዲቀርቡ ጥረት እያደረገች ቢሆንም ሳውዲ አረቢያ በመካከለኛው ምስራቅ ሰላምና መረጋጋት እንዲፈጠር የምትጫወተው ጠቃሚ ሚና ቸል ሊባል አይገባም ሲሉ መከላከያ ሚኒስትሩ ጂም ማቲስ አስረድተዋል። የማጠቃለያው ዜና ይኸው ነው።
አሁን ደግሞ ቴዎድሮስ ታደሰ ነው እንደ ጅረት ውሃ የሚለው ርዕሱን በደንብ ሳሊል እንደ ቅድሞ አልዘባረቅም። ቅድም ተው ዘገየሽ ላለሁ ብዬ ያ ነገር ነው የተናገርኩት። ይቅርታ ጠይቃለሁ። ቴዲ ይቀጥላል። እኛም በዚሁ እንሰናበታለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ያስተናገድካችሁ አዲስ አበበና
ሰለሞን ክፍሌ ነን።
ቀጥሎ ከሙዚቃው በኋላ ማለት ነው የትግርኛ ፕሮግራማችን ይሰማል። በእኛ በኩል ሰላም፣ ደህና እደሩ።
Yeah, yeah, yeah. Good day, 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 good day